ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአቤ ጉበኛ የተደረሰውን ልብ ወለድ መጽሐፍ አልወለድም ትረካ ክፍል 3 አስምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በአቤ ጉበኛ ሐምሌ 12 ቀን 1965 ዓመተ ምህረት አዲስ አበባ። ክፍል 3 ምዕራፍ 3 ይህን በመሰለ ጭቅጭቅ አደገኛ የሆንኩት ጽንስና ደሃዋ እናቴ ስንሟገት ብዙ ጊዜ ካጠፋም በኋላ የምችል ብሆን በዓለም የሚገኘውን ነገር ሁሉ አድርግልኝ ብትይኝ አድርግልሽ ነበር። ባርነትን ተቀበል ለባርነት ተወለድ ብለሽ የምታቀርቢውን ልመና ግን እንኳን አንድ ጊዜ መቶ ጊዜ ብትሞሺ ይሻልልሽም አልኳት። ታዲያ ምን ይሻላል? መብትሽን ለማግኘትና እኔንም ከነመብቴ ለመውለድ ሞክሪ። እንዴት ይችላለው? ካልቻልሽ እንሙት። አረ ስለፈጠረህ ብለህ ተወለድ። ፈጣሪም የፈጠረኝ ለባርነትና ለችግር ከሆነ እሱንም ማሻፈረኝ ብየዋለሁ። ግን እሱ እስከዚህ ቂል አይደለም። እሱ የነጻነት ዓለም ፈጠረ። ግፈኞች ነጻውን ዓለም የባርነት ዓለም አደረጉት። ቂሎችና ደካሞችም ራሳቸውን የባርነት ማስፈሪያ ወደብ አደረጉት። መልካም፣ ባርነትን የሚሹ ባሪያ ይሆኑ። የነጻነት ጠበቃ ሲሆን ባሪያ የመሆን ነጻነት ይሰጠን የሚሉትንም የወደዱትን ባርነት እንዲጠግቡት መተው አለብኝ። እኔን ወደ ባርነት ግባ ሲሉኝ ግን ታላቅ ጠብ መፈጠሩ ነው። ስለዚህ አሻፈረኝ ለባርነት አልወለድም ብሏል በይ። ሰውን ለመወንጀልና እንቢተኛ ነው ለማለት ዳኛ ሞልቷል። ዳኛ የማያገኙት ለነጻነት የሚሟገቱት ናቸው እንጂ ነጻነትን ፈላጊዎችን ለመክሰስ የዓለም ፍርድ ቤቶች ሁሉ ክፍት ናቸው። ክፈሽኝ እምቢ አለ በይ አልኳት። ተስፋ ቢሷና ረዳት የለሽዋ እናቴ በዚህ ተአምር በዚህ ባለም ላይ ተሰምቶ በማያውቅ ደወል ያምሮ አጆሮ ተሳቀቀ ያለችበትን ረሳች መፈጠሯም ህልም መሰላት ጨርሶ ዓለምን ዘነጋችና ድካሙ እስኪያሸንፋት ድረስ እየቃዠችና እየለፈለፈች መሬቱ ላይ ተዘረረች እዚያው ተዘረራ እኔ ብቻ የምሰማውን ትንሽ ትንሽ ትንፋሽ እየተነፈሰች ተላላፊዎች ሰዎችም አይ እዚህ ላይ ሰው ሙቶ ወድቋል መሰል እያሉ ሲያልፏት ብዙ ጊዜ ቆየች የመጀመሪያው እስራቴ ተገድጄና ታስሬ የማልፈልጋቸውን ነገሮች መስራቴ ተጀመረ እናቴ በእኔ ምክንያት ደክማ በወደቀችበት ጥግ ሁለት የፖሊስ ወታደሮች ሲያልፉ በድንገት አዩአት መቼም እግዚአብሔርም እኔን ለማሰቃየት አሲሮብኛልና በዚሁ ጊዜ ፖሊሶች ከወትሮ በተለየ ሁኔታ ደነገጡ ቶሎ ስልክ ደውለው በድንገተኛ አደጋና በሽታ የተጎዱትን ሰዎች ወደ ሆስፒታል ለማድረስ የተዘጋጀ መኪና አምቡላንስ እንዲደርስ ጠየቁ መኪናውም ቶሎ ደረሰ እነሱም ወደ ድሆች መታከሚያ ሆስፒታል ወሰዱን የሆስፒታሉ ዋና ሐኪም ቶሎ ብሎ ለምርመራ ቀረበ የእናቴን ሆድ በእጁ እየዳሰሰ ሲያይ ጣቶቹን በርግጫ ለመስበር ፈልጌ ትንሽ እግሮቼን አወናጨፌ ነበር ግን በከንቱ የደሃዋንና ረሃብ የጎዳትን እናቴን ሆድ አቆሰልኩ ወዲያው ራጂ እንድትነሳ አዘዘ ወደ ራጂ ክፍል እንድሄድ የመመርመሪያው መሳሪያ ብርሃን በአይኔ ላይ ቡግ ሲልብኝ ረወይድ አይኔን እንዳታጠፋ አልኩ ግን የሰማኝ ያለ አይመስለኝም ያራጁ ውጤት ያለ ቀደዳ ያለ ኦፕራሲዮን ልወለድ የማይቻል መሆኑን መሰከረብኝ ደሃ እናቴ በኔ ምክንያት ሆዷን መቀደዷ በጣም አሳዘነኝ ዝም ብዬ ልወለድላት ፈልጌ ነበር ግን ይህን ያሰብኩት ከሐኪም ትዕዛዝ በኋላ ሆነ ሐኪሞችስ ዘመናውያን በኃይል ገዢዎች አይደሉ እኛ ከተናገርነው ውጭ እግዚአብሔርም ሊሰራ አይችል የህይወት ባለስልጣኖች እኛ ነን ብለዋል በዚህ ምክንያት ምንም ማድረግ ስላልቻልኩ በፖሊስ አስገዳጅነት በሐኪም ቀዳጅነት የሽፍትነት ዋሻዬ ወይም እንደኔ አስተያየት የነጻነት ምሽጌ ከሆነው የእናቴ ሆድ እንድወጣ ተገደድኩ እናቴ ሆዷን ልትቀደድ የማደንዘዣው መድኃኒት ተደርጎላት በድን ስትሆን እኔም እሷም ከዚህ ዓለም የባርነት ቀንበር ነፃ ወጣን ብዬ ደስ ብሎኝ ነበር ግን ደስታዬ ከንቱ ኑሯል ሆዷን ቀደው ከተደበቅኩበትና ሕይወቴ በዚያው እንዲያልፍ ከፈለግኩበት ዋሻ አወጡኝ በሕይወት ዘመኔ ያየሁትን የተጨማለቀና አሳዛኝ ኑሮ ሁሉ ቁልጭ አርጎ ያሳየኝን የዚህ ዓለም ብርሃን ለመጀመሪያ ጊዜ ሳይ ምንም እንኳ ሌላ ነገር ለማድረግ አቅም ባጣ እጅግ አምሬ በማልቀስ ሐዘኔንና ቁጭቴን ለተመልካች አሰማው ወዲያውም ወደ ሐኪሙ እየተመለከትኩ ቆይ ግድ የለም አንት ደደብ መኖርን እንጂ ለመኖር የሚያስፈልገውን የማታውቅ ሟቹን አካል የምትጠብቅ የማይሞተውን መንፈስ ግን የማታውቅ በዚች ቀን አንተ አዋቂ ሐኪም የተባልክባት እኔ ግን ወደማልፈልጋት መከራና ስቃይ አዘጋጅታ ወደምትጠብቀኝ አልመጣሁባት እውቀትህን አደንቃለሁ ሰውን በማገልገልህና ጊዜያዊ ስቃይን በመከላከልህ አመሰግናለሁ ነገር ግን በዓለም ላይ ስካለሁ አብዛኛውን ጊዜ የሚያሰቃዩኝን ችግርና ድንቁርናን ግፍና ባርነትን ለመከላከል ቀርቶ መኖራቸውን ስለማታስብ ደደብልሃለሁ ለመሆኑ ከተደበቅኩበት ጎትተህ ስታወጣኝ ምግቤን ልብሴን ቤቴን አዘጋጅተህልኛል ወይስ እንደ እናቴ በባዶ ሜዳ ላይ ልጥለኝ ነው ብዬ ስጠይቀው ሽማግሌው ሐኪም አይቶትና ሰምቶት በማያውቀው ነገር በጣም ደነገጠና ከቆመበት ወደቀ። እኔም ከጆም ልጬ ወደቅኩ። ቆንጆ ጎረምሳ ካላየች በቀር ባለም ላይ የሚያስደነግጣት ነገር የሌለ አንዲት ነርስ ምንንም ሳታስተውል ቆይታ ሐኪሙና እኔ በወደቅን ጊዜ ቶሎ ብላ እኔን አንስታ በጨርቅ ጠቅላ አስቀመጠችኝና ሌላ ሐኪም ጠርታ ዶክተሩንም አነሱት። ሌላው ሐኪም የተቀደደውን የእናቴን ሆድ ሰፍቶ ወደ መኝታ ክፍል እስኪልካ ድረስ ሌሎቹ የሕክምና ሰራተኞች በድንጋጤ ለታመመው ሐኪም አስፈላጊውን እርዳታ አድርገውለት ነፍሱን አውቆ ቆየ። ብዙ ሳይቆይ ከተኛበት ተነሳና ምን ነበር ያየሁት? አለ። ከጥጉ የነበረው ሐኪምም ቆይ ጥቂት አለው። የታመመው ሐኪምም መለሰና የለም የሆንኩትን ማወቅ አለብኝ አለ። በጣም ደንግጠህ ወድቀህ ነው አለው ደህናው ሐኪም። በምን ምክንያት? ኦፕራሲዮን አድርገህ ከእናቱ ሆድ ያወጣኸው ሕፃን በጣም ስለወቀሰህ። አሃ ገባኝ። ይህን ተአምረኛ ሕፃን ማየት አለብኝ። ተው ጥቂት ቆይ። በፍጹም አልቆይም። ከዚህ በኋላ ታሞ የነበረው ሐኪም ተነሳና በጨርቅ ተጠቅልዬ ወደ ምልወሰወስበት ክፍል መጣ። ትክ ብሎም አየኝ። እስከ 3-4 ወር የእናቱን ጡት መጥባት አለበት ሲል በጥጉ ላለችው ነርስ ነገራት። እምቢ የእናቴን ጡት አልጠባም አልኩት። ለምን አለኝ። የሳምባ ነቀርሳ አለባትና ታስተላልፍብኛለች። በግድ አስወልዳችሁ በበሽታ እንድታሰቃዩኝ አልፈልግም አልኩ። በዚህ አዲስ ሁኔታ ሐኪሙ አሁንም ደነገጠ። እንደ መጀመሪያው አልወደቀም እንጂ አሁንም በመጠኑ አእምሮውን ሊስጥ ጀምሮ ነበር። ከጥቂት ጊዜ በኋላ እናቴ እኔ አለባት ስላልኩት በሽታዋ እንድትመረመርና ለእኔ ግን ልዩ የሆነ የሕፃን ምግብ እንዲዘጋጅልኝ አዘዘ። ከዚያም ቀጥሎ ደሞ ምን እንዲሆንልህ ትፈልጋለህ አለኝ። እኔም ከዓለም እስክወገድ ድረስ ብዙ ነገር እፈልጋለሁ፣ ካንተ የምፈልገው ግን የሰውን ጤንነት ብቻ ሳይሆን የሰውን ክብር፣ የሰውን መብት፣ የሰውን ነጻነት፣ የሰውን ፍላጎት ጨምረህ እንድታውቅ ነው። ያለዚያ ታላቁ ጋንዲ እንደሰደባችሁ ሰድባችኋለሁ። እንዲህ እያልኩ እነሱ የሥጋ ሐኪሞች እንጂ የመንፈስ ሐኪሞች አይደሉም። የሰውየውን ሕይወትና ጤንነት ካልበደለ ወንዱ ሰብአዊ ክብሩን አዋርዶ የሴትነት ሥራ እንዲሠራና ተፈጥሮው በማይፈቅደውና የመንፈስ ክብሩን በሚያጠፋው መንገድ እንዲያመነዝር ይፈቅዱለታል። ከዚህም ቀጥዬ ግዙፉን ሥጋዊ አካል ብቻ ሳይሆን ረቂቁን መንፈሳዊ አካልም ጠብቁት፣ ፍላጎቱንም ለመስጠት የመንፈስ ሐኪሞች ጭምር ሁኑ እላችኋለሁ አልኩት። የመንፈሳዊው አካል ምግብም ነጻነትና እኩልነት ያለው ኑሮ ነው ስል ለደነገጠው ሐኪም ነገርኩት። መካከለኛ እድሜ ያለው ሐኪም በግንባሩ በኩል የሳሳውን እና ትንሽ ነፋስ ሲነካው ብልው ብልው የሚለውን ጠጉሩን በእጁ ወደ ኋሊት እያስተኛ፣ ለመሆኑ ይህን በሕፃንነት ወራት ብዙ የማወቅ ኃይል ከምን አገኘኸው? ከየት እስተማርከው? ሲል ጠየቀኝ። በጨርቁ እንደ ተጠቀለልኩ እንቅስቅስ እያልኩ እናንተ በአካል ብቻ የምታምኑ የነጻነት ፍቅር በአስተማሪና በግዙፍ አካል ብቻ ሳይሆን ሕይወት ካለው ፍጡር ሁሉ ስሜት ጋር ተቀላቅሎ የሚፈጠር ነገር ነው። አውሬው ሲያቆስሉት እጅግ የሚበሳጨውና ታላቅ ጀብዱ የሚሰራው፣ እንስሳው ልረድህ ሲሉት የሚንፈራገጠው በእናንተ ዩኒቨርሲቲ ውስጥ ስለ ነጻነት ጥቅም ያስተማረው ኑሮ ነው። የነጻነት ስሜት በደም ህዋሳት ሁሉ ተሰራጭቶ አብሮ የሚፈጠር ነገር ነው። ይልቁንም በተንኮል የተፈጠሩ ትምርቶችና ስብከቶች ፍጡር ሁሉ በተፈጥሮ ያገኘውን የነጻነት ስሜት እየደመሰሱ ወደ ባርነት የሚያስተላልፉ ጠንቆች ናቸው። በኃይል ከመሰበር ኃይል ይልቅ በደም ውስጥ ያለውን የነጻነት ነበልባል እያበረዱ ለባርነት ምቹ ፈረስ የሚያደርጉ በሰዎች የተፈጠሩ ከንቱ እምነቶች ናቸው። ስለዚህ ከናቴ ሆድ የነጻነትን ስሜት ይጀብብወለድ አይግረምህ። ደግሞም እግዚአብሔር ሰውን ከነጻነት ስሜት ጋር ለመፍጠሩ ምልክት እንዲሆነው ያዘጋጀይ ልዩ ፍጥሩ መሆኔን ማወቅ አለብህ አልኩት። እንግዳ ትዕይትና ድንጋጤ በእውነት መኖሩን ያጠራጠረው ሐኪም ራሱን በተለመደው ሁኔታ ነቀነቀና መልካም እኔ የምችለውን ሁሉ አድርግልሃለሁ ካለ በኋላ በጥሩ ሁኔታ አስተኝታችሁ አስፈልጋግና ተስማሚ የሆነ ምግብ እንድትሰጡት ሲል ላንዷ ነርስ ትዕዛዝ ሰጠ። ለብቻዬ ትንሽ የህፃን አልጋ ተዘጋጀልኝና ተኛው። በዚህ መንገድ ለሁለት ቀኖች በመልካም ሁኔታ እንደቆየሁ የፈራሁት ጥቃት መጣብኝ። የመጀመሪያው አድሎና አድሎን መቃወሜ ተገድጄ ከእናቴ ሆድ በወጣው በሶስተኛው ቀን ጧት የሚያስፈልገኝ ምግብ ቶሎ አልሰጠኝ አለ። ነገሩ አድሎ ኑሮበታል። በሆስፒታሉ አንዲት ሀብታም ሴት ወልዳ ኑራ እኔን እንዲረዱ የተመደቡት ሰራተኞች ሁሉ እኔን የዱራ ዳሪዋን ልጅ ከነመወለዴን ዘንግተው ሀብታማ ሴትዮ ወደ ተኛችበት ክፍል ሂደው ሊጠይቅ ከመጣው ያጌጠና የደላው ቤተ ዘመድ ጋር ተዳብለው ያንኑ ክፍል ያጣብቡ ኑረዋል። የኔውን ነው እንጂ የምነግራችሁ፣ ምስኪኗ እናቴማ በምን ሁኔታ እንዳለች ህሊናችሁ ሊደርስበት ይችላል። ነገሩ ሁሉ ገባኝ። በቁጣና በብስጭት የህፃን ደም ይፈላ። ያለኝን አቅም ስገምተው ግን ከማልቀስ የማያልፉ ነው አገኘሁት። ባለኝ አቅም ከተኛሁበት አልጋ ላይ እየተፈራገጥኩ በአልጋው ዙሪያ የቆሙት መከለያዎች ከለከሉኝ እንጂ ከወለሉ ላይ ወድቄ ተፈጥፍጬ ለመሞት እየሞከርኩ ባለኝ ኃይል እሪ እል ጀመር። እንደ ተቆጣ አንበሳ የሚያጉረመርም ድምጽና በበደል የሚጮህ ድምጼንም ለህዝብ የሚያሰማ የድምጽ ማጉያ መሳሪያ ባገኝ ኑሮ የሆስፒታሉን ግቢና ውጭ በጩኸት ባደባልቀው እናንት ለሰው ፊት የምታደሉ የእውነትና የቅዱስ ሥራ ጠላቶች በሚል ቃል ተነስቼ ነውራቸውንና አመጻቸውን የሚገልጽ ዲስኩር ባወርድባቸው በወደድኩ ነበር። ግን አልቻልኩም። ቢሆንም ባለ አቅም ተዋግቶ መጥፋትም እውነተኛ ጀግንነት ነውና የልቤ ምት በሁለት እጥፍ ፈጥኖ እስኪመታ ድረስ ባለችኝ ትንሽ ድምጽ እጮህ ጀመር። ጥቂት እንደ ጮህ ሐኪሙ በዚያ ጠግ ያልፍ ኑሮ ክፍሉን ከፍቶ ገባ። ብቻዬን ሲያገኘኝም ደነገጠ። ከመደንገጡም በላይ አፈረ። እኔም ቶሎ አልኩና የቁጭት ትግግሬን ጀመርኩ። ምን በደልኩና ወደማልፈልገው ቦታ መተታሰቃየኛለህ? ምን ነው መኖርን እንደ ታላቅ ነገር ትቆጥረዋለህ? እኔ እኮ መኖር የምትሉትን ነገር ታላቅ አድርጌ አልቆጥረውም። ግፍ፣ አድሎ፣ ችግርና ባርነት ይከብዱኛል። እነሱን የሚሸከም ደንዳና የስሜት ትከሻ የለኝም። ነጻነት የሌለበትን ኑሮ ኑሮ ብትሉኝ እኔ ገሃነም እንጂ ኑሮ አልለውም። በገሃነም እኖራለሁ ያለ ገብቶ ይቃጠል። ያልፈለገንስ በግድ ገሃነም ግባ ለምን ትሉታላችሁ? ለአንድ ሰው በቂና ተስማሚ ምግብ ያስፈልገዋል ትላላችሁ። ግን ይህን እንዲያገኝ አትረዱትም፣ እንዲያውም እንዳያገኝ ትከለክሉታላችሁ አልኩት። እሱም በፍረት መልክ የሲጋራ ጢስ ያወየባቸውን ጥርሶቹን ብልጭ አደረገና ምግብህን አልሰጠህም? ምግብህ በጊዜያቱ እየተዘጋጀ እንዲቀርብልህ አዝዤ ነበርኮ አለ። ንጹህ የሆነውን ባህሪያቸውን የረከሰ እምነትና ወግ ያበላሸባቸው የህይወታቸውን ዓላማ ወደ አድሎና ማጭበርበር አቅጣጫ የመሩ ሰዎች ትክክለኛውን ቅዱስ ተግባር ለመፈጸም ይችላሉ ብለህ እንዴት አመንክ? ተለማምጦና መስሎ ማደርን የሚሹ ሰዎች ጥቅም ካዩባቸው ሰዎች ጫማ ስር መልወስወስን ትተው ሰዎችን በትክክለኛ የፍቅር መንፈስ በሚያሳየው ቅዱስ ስሜት ለመደሰት ይሞክራሉ ብለህ እንዴት አሰብክ? ለሚፈሩት ተረግጠው የሚደፍሩትን ረግጠው የመኖር ስሜት ቅዱሱን ተግባር ከነፍሳቸው ያስወገደባቸው ፍጥሮች እንደኔ ላለው የለማኝ ልጅ ይራራሉ ብለህ እንዴት ጠበቅ? አልኩት። መካከለኛ እድሜ ያለው ሐኪም ፊቱ በድንገተኛ ስሜት ተለወጠ። በትምህርትና በልምድ ያጠናው ነገር ግን በልማዳዊ ዓይን በማየት ችላ ብሎት የቆየው ነገር ሁሉ ትዝ አለው። የኔ የትንሹና የደሃው ሕፃን ድምጽም እውነተኛውን የሰው ልጅ ማኅበራዊ ክፋት በህሊናዊ ጆሮው ስለሰነቀረበት ከብዙ ጊዜ ጀምሮ ተሰምቶት በማያውቅ የህሊና መበጥበጥ አመሰው። የሰው ልጆች በአካላዊ መቁሰልና በበሽታ ብቻ ሳይሆን በስንት የመንፈስ ቁስልና በሽታ እንደሚሰቃዩ አስታወሰ። በማንኛውም አይነት ትምህርት የበሰሉ ሊቃውንት ባንድነት ለፍተውና አክመው ያድኑታል ብሎ ለማመን እንኳ የሚያጠራጥር ብርቱ የመንፈስ በሽታ አብዛኛውን የዓለም ሕዝብ እንደሚያሰቃየው ተገነዘበ። በአዲስ ስሜትም ታወከ። ራሱንም ነቀነቀ። የደረቁትን ከንፈሮቹን በምላሱ አረጠባቸው። ወደ እኔ እየተመለከተም በምን አይነቱ ውቅያኖስ ገብቼ እንድዋኝና እንድሰጥ ማሳሰብከኝ አንተ አምረኛ ሕፃን ሲል ጠየቀኝ። የለም እንደዚህ አትርጉመው አልኩት። ንግግሬንም በማያያዝ በጎ ተግባር ሰዎች ሁሉ ንቀው የተዋት ጣፋጭና ንጹሕ ምንጭ የሚጠጣትን ሁሉ ክፉ ተግባር ያሳደረበትን ጥምና ሱስ ቆርጣ የምታረካና የምታድስ ከገነት የምትመነጭ ደስታን የምትሰጥ ከጉድፍ የምታነጻና ከቁስል የምትፈውስ የሕይወት ፈሳሽ እንጂ ማንንም የምታሰጥም የጥፋት ውቅያኖስ አይደለችም አልኩት። አቅም አነሰኝና ቀረ እንጂ ራሴን ቀና ለማድረግ እየሞከርኩ የሚሰማኝ ባገኝ እናንተ የውሸትና የግል ደስታ ለማግኘት የምትጣጣሩ መንገዳችሁ ጠማማና ወደ ጉድጓድ የሚመራ ነውና ተመለሱ። ወደ እውነተኛ ደስታና ሰላም የሚመራችሁን ቅንና ነጻ መንገድ ተከተሉት። የሌሎችን ስቃይ ለማቃለል ራሳችሁንም ከስጋትና ከህሊና ስቃይ ነጻ ለማድረግ የግፍን ያድሉን የብልጠትንና የክፋትን ከተሞች ለቃችሁ ነጻነት፣ ሰላም፣ ደስታና ፍቅር ወዳለበት የደግነት ከተማ ሽሹ። ሰፊውና ሀብታሙ ዓለም ያለው በደግነት ከተማ ነው። የክፋት ከተማ ችግር፣ በሽታ፣ ድንቁርና፣ ስጋት፣ ስቃይ፣ ትዕቢት፣ ነውርና ጥርጥር ያጨናነቁት የጦርነትና የግድያ ሜዳ ነው። ሁላችሁም ወደ በጎ ሥራ ብርሃን ተመልከቱ። ሁሉም ግልጽና መልካም ሆኖ ይታያችኋል። የዓለምን ሰፊነትና መልካምነት እንዳታዩ የሚያደናብራችሁንና በውስጡ የታሰራችሁበትን የጨለማ ወህኒ ቤት ስበሩ። ራሳችሁንና ወንድሞቻችሁንም ነጻ አድርጉ እያልኩ ጮህ ነበር። ነገር ግን የሚሰማኝን እንደማላገኝ በማወቄ የነጻነት ቁንጮ የሆነውንና ሶቅራጥስ አሰናካይ የሌለው ጣፋጭ እንቅልፍ ወይም ወደ ተሻለ ዓለም የሚያሸጋግር ጉዞ ብሎ የሰየመውን እኔም ያለ አድሎ የተሰጠ ረፍትና ነጻነት ወይም ወደ ትክክለኛ ዳኛ የሚያደርስ ጥሪ ብዬ የምጠራውን ሞትን አግኝቼ ራሴን ብቻ ከዓለም የጨለማ ጉዞ ነጻ ለማውጣት ወስኜ ነበር። ግን ለዚህም ነጻነት አላገኘውም። አሁንም የሰው ክፋት እስረኛ ሆኜ እገኛለሁ አልኩት። ይህን ቃል ካንድ በድሜ እንደሱ ከሆነ ሰው ቢሰማው ቢያስደስተውም ያለመጠን አስገርመውም ነበር። ግን ይህን ሁሉ የሚሰማው ከእናቴ ሆድ ከወጣውና ዓለምን ካየዋት ገና 3 ቀን ከሆነኝ ሕፃን አንደበት በመሆኑ በጣም እየተገረመ አንዷን ነርስ ጠርቶ ምግቤን እንድትሰጠኝ አዘዘና እናቴ ወደ ተኛችበት ክፍል ሄደ። እዚያም እኔ አለባት ያልኩት የሳምባ ነቀርሳ በእውነት ያለባት መሆኑን የሚያረጋግጠውን የምርመራ ውጤት አይቶ የባሰውን ከተገረመ በኋላ ይህን ልጅሽን ከምን ጸነስሽው ሲል ጠየቃት። እሷም ቶሎ ብላ የለም ጌታዬ፣ የሰይጣን ልጅ መሆን አለበትና ቶሎ በመርዝ ግደሉልኝ አለች። ሐኪሙም በተለመደ ለዘብታው ፈገግ አለና መልካም ሰይጣን፣ ሰይጣን እንደዚህ ያለ የሚወልድ ከሆነስ የኛ ሴቶች ሁሉ ከሰይጣን ወንዶች፣ የኛ ወንዶች ሁሉ ከሰይጣን ሴቶች እየተጋባን ምን ነው ዓለምን እንደዚህ ሕፃን ባሉ ክልስ ትውልዶች በሞላናት አለ። ንግግሩንም ሳያበዛ ከኔ የተሻለ የምታውቂው እንዳለ ብዬ ነው እንጂ ሰይጣን ላለመሆኑስ አረጋግጬ አውቀዋለሁ አለና መድኃኒትና ምግብ አዞላት ወደ እኔ ተመለሰ። ወደ እኔ ሲመለስም የቀረበልኝን ምግብ አልበላ ብዬ ሳስቸግር ቆየሁት። ምነው አትመገብም አለኝ። አልመገብም አልኩት። ለምን? የረሃብ አድማ አደርጋለሁ። ምን ስለሆንክ? አስፈላጊው ምግብ ስላልቀረበልኝ። ቀርቦልህ የለም? ምንስ አፌ ብዙ እንዲናገር የማላቀው ኃይል ቢያስገድደኝ ሕፃን መሆኔ ቀረ? ደረቅ ገንፎ እንዴት አድርጌ ልዋጥ? ከዚህ ጥቂት ተርቤ መሞቱና ማረፉ ይሻለኛል። ድህነት ርስት አይደለም። የሰው ልጅ ሁሉ ፍላጎት አንድ ነው። ለሀብታሞቹ ልጆች የሚያስፈልገው ወተት ለእኔም ያስፈልገኛል። የእናቴን ጡት መጥባት ሲገባኝ በበሽታ ስትሰቃይ እንድትኖር ስለተዋቸዋት የእናት ጡትን የመጥባት ዕድል አመለጠኝ። ከዚህ በላይ ደግሞ የላም ወተት ከለከላችሁኝ። የእኔ ሆድ የአገራችሁን ሀብት የሚያጎድለው ከሆነ አልፈልግባችሁም። የእናቴ ቅርስ የሆነችውን ራቤን ወርሼ ባጭሩ እገላገላለሁ አልኩት። በዚህ ጊዜ ሐኪሙ ነርሷን ተቆጣት፣ እጅግም ገላመጣት። ከዚያም ቀጥሎ ከዛሬ ጀምሮ በደንብ የተዘጋጀ የከብት ወተት፣ ከጥቂት ቀኖች በኋላ ወተትና የፍራፍሬ ጭማቂ፣ ከዚያ ቆይቶ ወተት የፍራፍሬ ጭማቂና አጥሚት፣ ከዚያ ጠንከር ሲል ወተት የፍራፍሬና የቅጠላቅጠል ምግቦች፣ እንዲሁም ከእንቁላል፣ ከአሳ፣ ከስጋና ከእህል የተሰሩ ለስላሳ ምግቦች እንዲያገኝ ማድረግ አለብሽ። አንዳንድ ጊዜ ወደ ውጭ እየወጣም የፀሐይ ብርሃንና ሙቀት እንዲያገኝ መደረግ አለበት ሲል አዘዘልኝ። ሕፃናት ሁሉ እንደኔ በቆራጥነት ነጻነት ቢፈልጉ ሰዎች ሁሉ እኔን እንዳጋጠመኝ ደግ ሐኪም የሰውን ስሜት ቢያከብሩና በሚቻላቸው ተገቢ ፍላጎቱን ለመፈጸም ቢሞክሩ የዓለም ክፉ ሥራዎች ሁሉ ጠፍተው ሰላምና ፍቅር በገነኑ ነበር። ምዕራፍ 4 ከቄስ ጋር ስለመጣላቴ። ብዙዎች ክርስቲያኖች እንደሚያደርጉት ሁሉ ደሃ እናቴም እኔን በሕፃንነቴ ወራት ክርስትና ማስነሳት ስለነበረባት ገና ከበሽታዋ ሳትድን እኔን ይዛ ወደ ቤተ ክርስቲያን ለመሄድ ተነሳች። እኔም አልሄድም ልላት ፈልጌ ነበር፣ ነገር ግን በየጊዜው አላሳዝናትም በማለት ዝም ብዬ ስታዝለኝ ታዘልኩ። ሐኪሙም እኔ የዘወትሩ ተሟጋች ዝም ብዬ ሲሄድ ስላየ ለእናቴ መሄዷን ፈቀደላት። ወደ ቤተ ክርስቲያኑ እንደ ደረስ አጥማቂው ቄስ ወደ እኛ መጣ። የለበሰው ጥቁር እጀ ሰፊና ጥቁር ቦላሌ ከጥቁር ጫማው ጋር ነበር። ሰውየው ለጅግር እንደመሆኑ መጠን ለውበት ታስባ የተፈጠች የምትመስለው ቅሽር ቆቡ ሀር ከመሰለው ጢሙ ጋር ለመልኩ ልዩ ውበት ሰጥተውታል። ዘመናዊው ቄስ ሰውነታቸውን በረሃብ በመታረዝ በስግደትና በጸሎት አጎሳቅለው ከሚኖሩት ጥንታውያን ቄሶች በማንኛውም ነገር የተለየ ለመሆኑ ከፊቱ ላህይና ከደረቱ ስፋት የበለጠ ምስክር አሻም ነበር። ይህ ቄስ ከጓደኞቹ ጋር ሆኖ መጽሐፈ ጥምቀት ካነበበ በኋላ ጥቂት አዘመና በቀስቀዛ ውሃ ነከረኝ። እኔም የመከላከያ መሳሪያ የሆነችው ጩኸቴን ስለቅ የሚሰማኝና የሚተወኝ ባጣ ምን ነው አባቴ በጠዋቱ በቀስቀዛ ውሃ ያደፍቁኛል አልኩት። ቄሱ በፍጹም ደነገጠ። ለሱ ክብር ተአምር ሊወርድለት በዚህ ጊዜ ብቻ የተናገርኩለት ሕፃን መስየውም በመጠኑ የደስታ ስሜት አደረበት። ነገር ግን ራሱ ተአምር ለማሳየት በቂ አለመሆኑን ውስጣዊ ስሜቱ ሲያስረዳው ሰይጣን ይሆን ብሎ ተረተረ። የዋው ቄስ በልፍለፋ ሳስቸግር መቆየቴን አልሰማ። ሰይጣን እርኩስ መንፈስ ውጣ እያለ በውሃው ሊቸረኩፈኝ ፈለገ። እኔ ግን ሰው ስለሆን አባቴ እንዳይነኩኝ ለመሆኑ ምን ማለት ሆነው አልኩት። አንተ ማነህ አለኝ ቄሱ። ሰው ነኝ አልኩት። ከየት መጣ? ከእናቴ ሆድ። ማን ፈጠረ? ሁሉን አስተካክሎ የፈጠረ። ሃይማኖትህ ምንድን ነው? ሁሉን በፈጠረ ፈጣሪ ማመን። በምን ሁኔታ? በማንስ ትምህርት መሰረት? በፍጹም ስሜት ራሱ በሰጠኝ ትምህርት። ክርስቲያን ነህ እስላም ወይስ አይሁዳዊ ነህ? ቡዲስት ነህ ወይስ በሌሎች ሃይማኖቶች የምታምን? ሁሉንም አይደለሁም፣ በፈጣሪ ብቻ የማምን ነኝ። ሃይማኖት የለህም ማለት ነው? የሃይማኖት ክፍል የለኝም እንጂ ሃይማኖትስ አለኝ። ፕሮቴስታንት፣ ካቶሊክ ወይስ ኦርቶዶክስ? ከማናቸውም የለው። በል አሁን ክርስቲያንነትን ተቀበል። መቼ ተረዳሁትና ልቀበለው? የእናት እምነት ስለሆነ ተቀበለው። እኔ ፈጣሪን እንጂ የእናቴን ሃይማኖት አልቀበልም። እናቴ ምንም አታውቅም። እንደኔ በሕፃንነቷ ተገዳ ተቀበለችው እንጂ ሃይማኖቷ ምን ምስጢር እንዳለው እስከ ዛሬ እንኳ አታውቅም። ስለዚህ የእሷን ሃይማኖት እውነት ነው ብዬ አልቀበልም። ታዲያ ምን ልትሆን ትፈልጋለህ? መልካም፣ እንደ አንዳንድ ቄሶች እውነት ፈላጊዎችን ሰይጣን የሚሉ ባለመሆኑና ፍላጎቴን በመጠየቁ አመሰግኖታለሁ። ፍላጎቴን ከጠየቁኝ የሃይማኖትን ምንጮች ሁሉ መርምሬ የሃይማኖት መጽሐፎችን ሁሉ አንብቤ ከመረዳቴ በፊት ወደ ማንኛውም የሃይማኖት ክበብ አልገባም። ለመኖሩ ሥራዎቹ በሚመሰክሩለት ፈጣሪ ግን አምናለሁ። ፍላጎቴም ይህ ነው አልኩ። ትክክለኛውንና እውነተኛውን የክርስቲያንነት እምነት ላስረዳህና ተቀበለዋ አለኝ ቄሱ። እውነተኛ እምነት ከያዙ ከእናቱ ክንድ ያልወረደና ምንም የማያውቅ ሕፃን ከመስበክ ለማመዛዘንና ለመመራመር የሚችለውን የበሰለ ሰው ለምን አያስተምሩም? በዓለም ውስጥ ክርስቲያን ያልሆኑት ከክርስቲያኖች የተወለዱ ሕፃናት ብቻ ናቸው። አንተ ሰይጣን መሆን አለብህ። ሰይጣን ማለት ያልገባውን ነገር አልገባኝም የሚልና እውነት ፈላጊ ነው። ሰይጣን እንዲህ ከሆነስ ምን ነው ሰይጣን በሆንኩት ስል ቄሱ እያማተበ፣ አንድ አምላክ በሆነው በአባትና በልጅ በቅዱስ መንፈስም ስም ሰይጣን ከኔ ራቅ አለ። እኔ ሰይጣን ባለመሆኔ ልርቅ አልቻልኩም። እናቴ ግን ደንግጣና እድሏን አምራ ይዛኝ ሸሸች። ቄሱም እኔንና እናቴን በማባረሩ በጸሎቱ በሠራው ኃይል ሳይደሰት አልቀረም። ምዕራፍ 5 ከጋዜጠኞች ጋር ስለመነጋገሬ። በየቀኑና በየሳምንቱ እየታተሙ የሚወጡት ጋዜጦች አዘጋጆችና ወሬ አቅራቢዎች አዲስ ወሬ ለማግኘት በሚያደርጉት መሯሯጥ በየቦታው ሲጣደፉ የኔን ዜናም ፈልገው ደረሱበት። እኔ ከተወለድኩበትና በሽተኛዋ እናቴ ከተኛችበት ሆስፒታል ድረስ ተሰብስበው መጡና በመጀመሪያ ከሆስፒታሉ ዋና ሐኪም ጋር ተገናኝተው ተነጋገሩ። ሐኪሙንም እየደጋገሙ ፎቶግራፍ አነሱት። ከዚህ በኋላ ሐኪሙ እየመራቸው እኔ ወደ ተኛውበት ክፍል ሽጉጥጉጥ ብለው ገቡ። እኔም ትኩር ብዬ ተመለከትኳቸው። ማንኛውንም ሁኔታዬን ሲመለከቱ ከብዙዎቹ እንቦፌ ሕፃናት የማንስ ነበርኩ እንጂ ከሌሎች በምንም ተለይቼ የማልታይ በመሆኔ በሰሙት ወሬ ሁሉ ጥርጥር ገባቸው። ከጋዜጠኞች መካከል ትኩስ ወሬዎችን በማቅረብ ዝነኛ የሆነ ወሬ አቅራቢ፣ ታዲያ ለተነገረን ወሬ ሁሉ መረጃ አድርገን የምንይዘው ምን የተጨበጠ ነገር አለ? ብሎ ሐኪሙን ጠየቀ። በትከሻው ያነገተውን የፎቶግራፍ ማንሻ መሳሪያ በእጁ እያስማማ፣ መልካም እሱን ልትጠይቁት ትችላላችሁ አለ ሐኪሙ እንዳልበርቅበት በስጋት እኔን እየተመለከተ። ጋዜጠኞች ግን እርስ በርስ እየተያዩ ክፍሉን በሳቅ አደባለቁት። ጩኸታቸው ስላደረቀኝ በጣም ተናደድኩና ላለቅስ ከሞከርኩ በኋላ ለቅሶውን ትቼ፣ ብዙ ጊዜ እንደምታደርጉት ፈጥራችሁ አውሩ እንጂ ምን መረጃ ያስፈልጋችኋል? ስላቸው ሌሎችም በድንገተኛ ድንጋጤ ክው ብለው እርስ በርሳቸው እየተያዩ ጥቂት ጊዜ ዝም አሉ። ሐኪሙ ግን በተራው ፈገግ ብሎ ያያቸው ጀመር። ትንሽ ከቆዩ በኋላ ያው ጋዜጠኛ ወደ እኔ ቀረብ አለና፣ ምን አይነት ፍጡር ነህ ሲል ጠየቀኝ። እንደምታየኝ ሰው ነኝ አልኩት። ሁለተኛ የተወለድክ ፍጡር ነህ አለኝ። አንተ አለመኛ ነህ ወንድሜ፣ እንኳን ሁለት ጊዜ ልወለድ የአንድ ጊዜ መወለድ ዕዳ አሰቃይቶኛል። አንተስ ምን ያለኸው ጨካኝ ነህ ደግሞ አልኩት። ታዲያ የዓለምን ብዙ ጣጣ ቀመቸው አወቅከውና ተረዳኸው ሲል ጠየቀኝ። እንግዳ የሆነባችሁ እኔ ችግሩን ሁሉ በቃሌ ስለገለጽኩላችሁ ነው እንጂ ሕፃናት ሁሉ የዓለምን አስቸጋሪነት ያውቃሉ። ሲርባቸውና ሲጠማቸው እንዲሁም ሲያማቸውና ፍላጎታቸውን ሲያጡ ያለቅሳሉ። ይህም የደረሰባቸውን ችግር በሚችሉት ቋንቋ ማለት በልቅሷቸው ለመቃወም የሚያደርጉትን ሙከራ ያሳያል። እኔ ግን የሕፃናትን ስሜትና ፍላጎት ለዓለም ሕዝቦች እንዳሰማ ፈጣሪ ከቀና አንደበትና እውነትን ከማወቅ ጋር እንድወለድ አደረገ። በእውነት ትክክለኞችና እውነተኛ ነገር ገላጮች ከሆናችሁ ሂዱና በየጋዜጦቻችሁ የሕፃናትን ድምፅ ለዓለም ሕዝብ አሰሙ። እኛ ሳናውቅ በየቦታው የሚንገላቱ አሳዳጊ፣ ጠባቂና አስተማሪ ያጡ ሕፃናት ሁሉ ጩኸታቸውን ወደ ፈጣሪያቸው ያቀርቡብናል፣ ይከሱናል፣ ወንጀላችንንም ይገልጹብናል ብላችሁ ተናገሩ። በብዙ ሕፃናት ላይ የሚደርሰው መከራ ሁሉ የኛ ማፈሪያና መወቀሻ ሊሆን ነው። ውለዱን ሳይሉ እየተወለዱ የዓለምን ስቃይ እንዲሸከሙ በተለምዶ የተፈረደባቸው ሕፃናት በታላቅ የእፍረት ማዕበል ሊያስጡን ነውና እናስብ። ለሚወለዱ ሕፃናት ሁሉ መልካም ዕድልና የመኖር ተስፋ እንዲኖራቸው ከመወለዳቸው በፊት እናስብላቸው ብላችሁ ስበኩ ብዬ ስናገር፣ አንዳንዶቹ ብቻ የምናገረውን ቃል በማስታወሻ ለመያዝ ሲሞክሩ ብዙዎቹ ፈዘው አፋፌን ይመለከቱ ነበር። እኔም ንግግሬን ቀጠልኩና ከሕፃናት የተለየ ሕፃን አገኘን ብላችሁ በምትሰጡት ትኩስ ወሬ ከምታገኙት ጥቂት ገንዘብ ይልቅ የድሆች ሕፃናትን አቤቱታ ለዓለም ሕዝብ በማሰማታችሁ በመጣገኙ የመንፈስ ስሜት ለመደሰት ሞክሩ አልኳቸው። ከዚህ በኋላ ለጉድ የተወለድኩ ጻን መሆነን በማመን በዚህ በኩል ያለውን ጭቅጭቅ ተውና ከኔ የሚወጣው ንግግር ለማዳመጥ ፈለጉ። ወጣቱ ወሬ አቅራቢ ከሁሉም ቀድሞና ቀልጥፎ ቀረብ አለኝ። ከዚያም ወደፊት የሚወለዱ ሰዎች ሁሉ ትክክለኛና ቀጥተኛ ኑሮ ለማግኘት እንዲችሉ ምን ማድረግ ይሻል ይመስልሃል? ሲል ጠየቀኝ። እኔም የሚከተለውን ሰፊ መልስ ሰጠሁት። ጥያቄው እጅግ ከባድ ነው። የዚህን ጥያቄ መልስ በቃል መመለሱ ቀላል ነው፣ በስራ ላይ ማዋሉ ግን ከባድ ነው። ሰዎች ምንም እንኳን በተፈጥሮ በሚያገኙአቸው አንዳንድ ስጦታዎች ቢለያዩ ፍላጎታቸውና ተፈላጊነታቸው አንድ ነው። ምንም አዋቂ ቢሆን ብቻውን ባለም ላይ የሚያስፈልገውን ሁሉ ነገር ሊሰራ የሚችል አዋቂ፣ ምንም ሀብታም ቢሆን ብቻውን ሰርቶ ሀብታም የሆነ ሀብታም፣ ምንም አላዋቂ ቢሆን ባለም ላይ የሚፈልግበት ነገር የሌለው ደንቆሮ ባለም ውስጥ አይገኝም። በፍላጎት በኩልም ሁሉም ሰው ደህና ነገሮችን ሊያገኝ ይፈልጋል። መጥፎዎች እንዳይደርሱበት ይከላከላል። የሆነው ሆኖ የሰው ዘሮች በጊዜ ብዛት ብዙዎቹን ጎጂ ነገሮች አምነውባቸው ስለተገኙ ሰዎችን ከነዚህ መጥፎ እምነቶች ለመመለስ ብርቱ ትግል አስፈላጊ ነው። ጥቃትና ባርነት አይገባኝም የሚለው ተከላካይና ባሪያ መግዛትና ማጥቃት ይገባኛል የሚለው አጥቂ ሁለቱም አመረው ሲታገሉ ማየት ለሰው ልጅ ጠቅላላ ሰላማዊ ኑሮ ያለንን ተስፋ ያደክምብናል። ስለዚህ ስለወደፊቱ መልካም ኑሮ ጠቃሚ ጎዳና ለመክፈት የሚቻል ቢሆን እነዚህን ጠንካራ ህጎች በስራ ላይ ማዋል ይገባል። አንደኛ፣ በሌሎች ጥቃትና ጉስቁልና የመደሰት ልምድ እንዲቀር ማድረግ። ሁለተኛ፣ የሌላውን ሰው ስሜትና ፍላጎት ከራስ ስሜትና ፍላጎት ጋር ሁል ጊዜ ማነጻጸር። ሶስተኛ፣ የገዛ ራስንም የማይገባ ነገር በሚፈልግበት ጊዜ ፍላጎቱን መከልከልና ከወሰኑ እንዳያልፍ በህሊና ፍርድ መቅጣት። አራተኛ፣ የማይሰሩ ሰዎች የሚሰሩትን ሰዎች የድካም ፍሬ እያጋፈፉ በቁንጣንና በትዕቢት እንዳይሞቱ፣ ድሆች ሰራተኞችም የጉልበታቸውን ዋጋ እየተነጠቁ በችግርና በመጎሳቀል እንዳያልቁ የሚከለክል ሚዛናዊ ፍርድ ማቆም። አምስተኛ፣ ማንኛውም ሰው የሚያኮራው የሚመስለው ልዩ ነገር ቢኖረውም በኮራና ሰዎችን በጎዳበት ጊዜ የሚኮራበት ነገር ከሰው በታች ያዋለው መሆኑን ማወቅ። ስድስተኛ፣ መሬትና ከውስጧ የምናገኛቸው ነገሮች ሁሉ በዚህ ዓለም ባለንበት ጊዜ ብቻ የሚያገለግሉን እንጂ በመቃብር ውስጥ ወይም በሌላ ዓለም ሆነን ስለማንጠቀምባቸው ከአስፈላጊ ድርሻችን አልፈን ሌሎችን አስፈላጊ ድርሻቸውን ከማሳጣት መታገድ። ስድስተኛ፣ ዓለምን ጎረበት ባጣ ያደረጋት የነጣቂዎች ጮሌነትና የተነጣቂዎች ነፎዝነት እንጂ እግዚአብሔር ሲፈጥራት ውብና ለሁሉ የምትበቃ የነበረች መሆኗን እያንዳንዱ ሰው እንዲያውቅ ማድረግ። ስምንተኛ፣ አንድ ሰው ቢያንስ ራሱንና አካባቢውን እንዲሁም የሚኖርባትን ዓለም የሚያውቅበት መጠነኛ ትምህርት ሳይኖረው እንዳይቀር ማድረግ። ዘጠነኛ፣ ለትምህርትና አዲስ ነገሮችን ለማግኘት ለማሰብና ለመፍጠር የሚያስችል የተሻለ አእምሮ ያላቸው ሁሉ በችግርና እድል በማጣት ተሰናክለው እንዳይቀሩ በትምህርት ሜዳ የችሎታን ልዩነት እንጂ የዘርን ልዩነት አለመመልከት። አስረኛ፣ ማንኛውም ሰው በችሎታው ይነስም ይደግ በዓለም ውስጥ የሚፈለግበት ቦታ ያለው መሆኑ እንዲታወቅና ባለው አቅሙ የሚሰራበት እድል እንዲሰጠው ማድረግ። 11ኛ፣ በማንኛውም ሰው ምክንያት የሰው ልጆች ማህበራዊ አቋም እንዳይጎዳና እንዳይበላሽ ለወገን፣ ለዘር፣ ለሀብታም፣ ለድሃ፣ ለታናሽ፣ ለታላቅ ሳይዝ አጥፊዎችንና በጥባጮችን ያለ ምህረት የሚቀጣ ብርቱ ህግ መመስረት። 12ኛ፣ ማንኛውም ሰው የሌሎችን መብት ሳይጎዳ የራሱን መብትና ድርሻ የሚከላከልበት ፍጹም ነጻነት እንዲኖረው ማድረግ። 13ኛ የእያንዳንዱ ሰው ሌሎች ከሌሉ ራሱ ብቻ ሊኖር አለመቻሉን አውቆ ለሰዎች ሁሉ ፍቅርና ርህራሄ እንዲኖረው ከልጅነቱ ጀምሮ ፍቅርና ርህራሄን እንደ ሃይማኖቶች ሁሉ እንዲያጠና ማድረግ። 14ኛ አገርንና ንጻነትን ለመጠበቅ የሚያስፈልገው የጦር ሙያ ሲቀር ሌላው ጀግንነትና ፍሬቢስ ውድድር ሰላምን ፍቅርን ንጻነትን ዕውቀትንና ብልጽግናን የሚያጠፋ ድህነትን ብጥብጥን ችግርን በሽታንና ረሃብን የሚያስከትል የልማት ጠንቅ መሆኑን መረዳት። 15ኛ መከበርና መወደድ በጉልበትና በመፈራት ሳይሆን በመልካም አድራጊነትና ለመክበር በሚያበቁ ቅንነትና ትህትና ባልተለያቸው ስራዎች እንዲመሰረቱ ማድረግ። 16ኛ እያንዳንዱ ሰው ለሚያደርገው ስራ ሁሉ መገደድንና እንደንስሳ በነጂ ኃይል መነዳቱን ትቶ ተገቢ ተግባሩን በሚያመለክተው ቅን ህሊናው የመታዘዝና የመመራት ልምድ እንዲኖረው ማስተማር። 17ኛ በሃይማኖትም ሆነ በሌሎች የአማኙን ሰው የግል ስሜት ብቻ በሚመለከቱ መንፈሳዊ እምነቶች ለአንድ ሰው ፍጹም ነጻነት እንዲኖረውና በእነዚህ ነገሮች ምክንያት ከሰዎች ጋር ተባብሮ የመኖር መብቱ እንዳይነካበት ማድረግ። 18ኛ እያንዳንዱ ሰው ለግል እምነቱና ስሜቱ ብቻ በማድላት ከላይ በተጠቀሱት እምነቶች የተነከረውን ማህበራዊ ኑሮ የሚጎዳ ስራ ቢሰራ ለከፍተኛ ወንጀሎች የተደነገገ ቅጣት እንዲፈጸምበት ማድረግ። 19ኛ ከፍተኛ ትምህርትና ዕውቀት ያላቸው ሰዎች የክብራቸው ምንጮች ሀ ያላወቁት እንዲያውቁ ማድረግ ለ አዲስ ሐሳቦችንና ነገሮችን ማግኘት ሀ ህዝብን በማገልገልና በትህትና ተቀዳሚ አርአያ መሆን እንጂ ሌሎች ነገሮች አለመሆናቸውን ማመን። 20ኛ ሰዎችን ወደ ጠብ፣ ወደ ደካማ ባህሪ፣ ወደ ግብዝነት፣ ወደ ራስ ብቻ ፍቅር፣ ወደ አድሎና ወደ ሌሎችም አስፈላጊውን የመግባባትና የፍቅር መንፈስ ወደሚያጠፉ መንገዶች የሚመሩ የልማድ ስህተቶችን በእውነተኛ ትምህርት አውድሞ በእነሱ ቦታ የእውነተኛ ትምህርትን ፍሬ መዝራት በግድ ያስፈልጋል። በዚህ ሁኔታ ብዙ ጥረት ቢደረግ ምናልባት አብዛኛውን የሰው ልጅ ለድንቁርና፣ ለችግር፣ ለጉስቁልና፣ ለጥቃትና ለሌሎችም መጥፎ ነገሮች ተገዢ ያደረጉት የእምነት መርዞች ተወግደው እያንዳንዱ ሰው በዓለም ላይ ያለውን ተገቢ ድርሻ ሊያገኝ የሚችልበት ጊዜ ሊመጣ ይችላል። ይህን በምናገርበት ጊዜ ጋዜጠኞች እርስ በርሳቸው ለመተያየት አንገታቸውን ቀና ወይም ዘወር ሲያደርጉ ከሚንኮሻኮሸው እንዲሁም በእርሳስና በብዕር ሲነካ ኮሽ ከሚለው የወረቀትና የልብስ ኮሽታ በቀር ምንም የማይሰማበት ጸጥታ ነበር። ከዚህ በኋላ አንድ በድሜው በሰል ያለ ወፍራም አንገቱን ቀና ሲያደርግ የማጅራቱ ኩልኩልት የኮቱንና የሸሚዙን አንገትዬ ዋጥ የሚያደርግና ሆዱ ለመውለድ የምትጠብቅ እርጉዝ ሴት ያስመሰለው በጠቅላላው መካከለኛ ቁመቱን የዋጠው ውፍረቱ ወደ ቂራ ለመነዳት አንድ ቀን የቀረው የአሳማ ሙክት ያስመሰለው ጋዜጠኛ ማንም እንደሚያውቀውና አንተም እንደምትናገረው ማንኛውም ሰው ከክፋት ደግነትን ይወዳል። በስራ ግን ከደግነት ይልቅ ክፋት አይሎ ይገኛል። የክፋትን ብዛት ለመቀነስ ምን ማድረግ ይሻል ይመስልሃል? ሲል ጠየቀኝ። እኔም የክፋትን ብዛት ለመቀነስ ራስን የመግዛት ችሎታ ለእያንዳንዱ ሰው እንዲኖረው ያስፈልጋል ብዬ መለስኩለት። ከሱም ቀጥሎ ሁኔታው የዚህኛው ተቃራኒ የሆነ ቁመቱ ረጅም ከግርስ ከራሱ አንድ አይነት ቅርጽ ያለው የተመለመለ አጠና የሚመስል የጉንጩ አጥንቶች ከመገብና ከመጠጥ ተለይቶ የኖረ የሚያስመስሉት ከቅጥነቱ ብዛት የተነሳ የለበሳቸው ልብሶች በዘንግ ተሰክተው የቆሙ የሚመስሉበት ጋዜጠኛ እኩልነት በሰው ልጆች መካከል ሊኖር የሚችል ነገር ይመስልሃል? ሲል ጠየቀኝ። እኔም መለስኩና ሰው በተፈጥሮ የሚለያይባቸው ብዙ ነገሮች አሉ። የአእምሮ ልዩነት፣ የሥራ ልዩነት፣ የችሎታ ልዩነት በሰዎች መካከል መኖሩ አይካድም። ይሁንና እነዚህ ልዩነቶች በመጠኑ ሰዎችን ያበላልጡ እንጂ እንደ ሰማይና ምድር ሊያራርቋቸው አይችሉም። በጠቅላላው በዓለማችን ውስጥ የሚገኙት ልዩነቶች በእውነተኞች የተፈጥሮ ልዩነቶች የተመሰረቱ አይደሉም። የልማድና የወግ ልዩነቶች ናቸው አልኩት። ትክክለኛ ልዩነቶች የማይመስሉ የትኞቹ ልዩነቶች ናቸው? ሲል ጠየቀኝ። ሌላውን እንተዋውና ከዚህ ስንመለከት አንተና ካንተ ቀደም ብሎ የጠየቀኝ ሰውዬ በአካላዊ ተፈጥሯችሁ ታላቅ ልዩነት አለባችሁ። እሱ ቁመቱ አጠር ብሎ ያለ መጠን የወፈረ ሲሆን አንተ ደግሞ ቁመት ረዘም ብሎ ክሳት አጥቅቷል። ይህ ራሱ አንድ ልዩነት ነው። ይሁን እንጂ ሁላችሁም ለመስራት የምትችሉ ሲሆን በደህና መኖርንም ሁለታችሁም ትፈልጋላችሁ። እንግዲህ እናንተ በሰውነታችሁ ቅርጽ ልዩነት መሰረት ኑሯችሁን ቢለያዩት ትፈልጋላችሁ? እንደማትፈልጉ እርግጠኛ ነኝ። ምናልባት አድሎ የተደረገለት ደስ ቢለው እንኳ የተደላበቱን እንደሚከፋው ግልጽ ነው። ስለዚህ የተፈጥሮ ልዩነቶች በሰዎች መካከል ቢኖሩም ሁሉም ሰው በሚፈልገው የጋራ ጉዳይ እየገቡ ያንዳንዶችን እድል ከመጠን በላይ ያሳድገው የሌሎችን ጨርሰው መደምሰስ አይገባቸውም ስል ሁሎችም በሳቅ እየተንከተከቱ ለመውጣት ተዘጋጁ። ከዚያም በኋላ ፎቶግራፍ ሊያነሱኝ ካሜራዎቻቸውን ሲያስማሙ ስለፈጠራችሁ ብላችሁ ገና ከህፃንነት ያታሳጡኝ አልኳቸው። ምን አለበት ሰዎች እንዲያውቁህ እኮ ነው አለኝ ወጣቱ ወሬ አቅራቢ። የለም ሳይሰሩ በጋዜጣ አምድ ላይ ተለጥፎ መታየት በቂ መተዋወቂ አይደለም። ስሰራ ታስተዋውቁኛላችሁ አልኩት። ስራ ሁሉ እኮ ታላቅና አዲስ ነገር ነው፣ ለምን አልሰራውም ትላለህ? ሲል ጠየቀኝ። እኔም መለስኩና ፈጣሪ ባሳደረብኝ መንፈስ እርግጥ አዲስ ነገር ታይቶብኝ ይሆናል። ነገር ግን ታላቅ ሆኖ መወለድ የሚባል ያለ ሥራና ያለ ሙያ የሚያስከብር ተረት ስላለ ይህን ተረት ለመቃወም ስል ታላቅ ሆኖ ተወለደ እንድትሉኝ አልሻም ካልኩት በኋላ ንግግሬን በመቀጠል ምናልባትም ታላቅ ሰው ሁኜ የተወለድኩ አስመስሎ ያሳያችሁ በዓለም ውስጥ የሚገኙትን ብዙ አስቸጋሪ ነገሮች በእናቴ ሆድ እንዳለሁ አውቄ መወለዴ ይሆን ይሆናል። ይሁን፣ ይህ ልዩ ነገር ነው። ቢሆንም ፈጣሪ ያደረገው ነገር እንጂ እኔ ደክም ያገኘሁት እውቀት አይደለም። ሌሎችም ሲወለዱ ይዘውት ተወልደዋል የሚባል ታላቅነት አላቸው። ከፍተኛ ልደት የሚሉትን ማለቴ ነው። ግን ከፍተኛ ልደት የሚሉት ነገር ከታላላቆቹ የስንፍናና የንጥቂያ መሳሪያዎች አንዱ ነው እንጂ በሰው ማህበራዊ ኑሮ ውስጥ እውነተኛ ተገቢ ቦታ የለውም። የታላቅነት ምልክት ታላቅ ሥራ ብቻ ነው። ስለዚህ ብዙ ስሰራ የፈለጋችሁትን ልታደርጉ ትችላላችሁ። አሁን ግን ተውኝ ስላቸው በቸር ደግ እያሉ ሰላምታ እየሰጡኝ ከክፍሉ ወጡ። እጽፈው ነበር አምሮን ጨምቄ እከትበው ነበር ግራ ቀኛይቼ ቁልቁለት ወርጄ ዳገትም ወጥቼ እናግራቸው ነበር ለነርቦቼ ሁሉ ደከመኝ ሳይሉ ነቅተው እንዲቆሙ እፈልመው ነበር ሽልብታንም ሳላይ እንቅልፍንም ትቼ እሞግተው ነበር በአእምሮ መድረክ በእውቀት ገበያ አሰራጨው ነበር በውስጤ ያለውን ለጋራ የሚበጭ በውስጤ ታፍኖ ከኔ ጋር መሽጎ የሚቃጠለውን የጠግነው ነበር የሰለሰለውን አቀናው ነበር የተጣመመውን ታዲያ ምን ያደርጋል ወገኔ ለስልሶ ላይታችሁ ተናግቶ ቁንጮ እንደሌለው ቤት ቀጣም ባሩ ጠፍቶ የት ላይ ይፍሰስ ቀለም የት ጋ ይቁም ብዕር የአገሬም መሬት እጅጉን ተዋስቶ ጠንክሮ ከመቆም ረግረግ መሆን መርጦ የት ጋ ቆሜ ልጻፍ ከማንስ ጋር ልምከር ሰው አውቆ ከተኛ መሬቱ አይናገር ልቁምብህ ስለው ረግረጉ እየከዳ ወለላው እያለ ድፍርሱ ተቀዳ ዘርቶም ማያፈራ አዋቂ ነኝ ባዩ ይሁዳው ተባስቶ እመራለሁ ሲለን ከሃዲው ላይ ወጥቶ ከቀናትም መሃል የስላሴን መርጦ ተባረኩ ይላል ያሻውን ወር ጠርቶ ጀግንነት የማያውቅ የክህደት ቁንጮ ልታገል ነው ይላል ዶራሩን ጨብጦ ዞር በልለው ነበር ታሪኩን ተንትኜ ተልእኮውን ጭምር ለአደባባይ ብዬ ያልሆነውን ሆንኩኝ የሌለውን አለኝ እያለ ሲያቀራራ መቼ ዘለው ነበር እውነቱ ሳይወጣ ሁኔታው ሳይጣራ ታዲያ ምን ያደርጋል ላድማጩ ለስልሶ ያለበት እንዳለ ውዥንብሩ ነግሶ የባዕድ ተልእኮ የተሸከመውን ለሚንቀጭል ሳንቲም ውሎ ያደረውን ከእውነተኛ ታጋይ መለየት ካቃተው መሥዋዕት ከፋዩን ማየት ከተሳነው አገር ማለት ያቁም ፍጻሜው ውርደት ነው። አገር ማለት ያቁም ፍጻሜው ውርደት ነው። ምን አርጌ ልጻፍ? ምን ብዬ ልናገር? ተደራጅቶ ሳይኖር ተዋቅሮ ሳይገኝ ቦታ ቦታ ይዞ ድርሻውን ሳያደርግ ምን ብዬ ልመነው ታጋይ ነኝ ስላለኝ? ዛሬ አንዱን አወዳሽ ነገ ሌላ አምላኪ ቃል ኪዳኑን ማቅ የመምሰል አዋቂ እንደ ግዑዝ መሬት ሲረግጡት ጸጥ የሚል የወላዋይ መንጋ ምሁር ነኝ እያለ ቤትም ሲያወጋ አገርና ሕዝቡ እጅጉን ተጎዳ በባዕዳን ሴራ በወያኔ መንጋ ታሪክ የሠራውን ጸንቶ የቆመውን አገር ሕዝቤ ብሎ በፊት ያመፀውን ፍዳና መከራ የተቀበለውን በሕዝባዊ ፍቅር ተቃጥሎ ያለውን እየኮነኑና እያበሻቀጡ አገር መውደድ ካለ ለወቀው ንገሩን። እንደዚህ ከሆነ ተበሻቅጦ ትግል ተቆልፎ መኖር በወያኔ ቀመር ከሱ ጋር እየሮጡ እሱን ለማሸነፍ የኋላ ኋላ በሱ ለመቀበር የጨዋታው ዘመን አበቃ ከተመ የኢትዮጵያ ሕዝብን በድምፅ መንፈጉ ይህን አበሰረ።
ተቀላላ ፕሮግራማችን በዚሁ ይተካደላል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ